ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 3 2011 ዓ ም ስርጭታችን ጀመረ።
ጤና ይስጥልን፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ አክሱም ላይ ተገኝተዋል።
ትኩረት ሰጥተን መስራት እንዳለብን፣ ጊዜ ካበላሸን ያመልጠን እንደሚችል ግንዛቤ አግኝተናል።
ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናቀርባለን።
የነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ማድረስ እንዳልቻለ ለችሎት ያሳወቀው ፌዴራል ፖሊስ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለት ጠይቋል። አቃቤ ሕግ ደግሞ ተጠርጣሪዎቹ በጋዜጣ እንዲጠሩለት አመልክቷል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮ ይዟል። ዘገባ ይዘናል በመጽሔት።
የ1997ቱን ምርጫ ተከትሎ ሰኔ 1 የተገደሉ ዜጎችን ዕለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ ዘክሮ ውሏል። ልጆቻቸው የተገደሉባቸው እናቶች ገዳዮች ለፍርድ እንዲቀርቡ ጠይቀው እንዲህ አይነት አድራጎት እንዳይደገምም ተማጽነዋል። ሰማዕታት ላላቸው መታሰቢያ እንዲቆም ለማስደረግ እንደሚሰራም መኢአድ አስታውቋል። በዚህም ላይ በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ሱዳን ውስጥ የሲቪል አስተዳደር ጥያቄ ይዘው በመከላከያ ሚኒስቴሩ ደጃፍ የተቀመጡ አድማ የመቱ ሲቪሎችን ፖሊስ በአስለቃሽ ጢስ ከበተነ በኋላ በዋና ከተማይቱ ካርቱም ውጥረት ነግሷል። በሌላ በኩል ወታደራዊው የሽግግር ምክር ቤት የተቃዋሚዎቹን ድምፅ ለመስማትና እንዲሁም የተቋረጠው ድርድር እንዲጀመር ፍላጎት ያለው መሆኑን አመልክቷል። ይህ በእንዲህ እንዳለ አድመኞቹ መንገድ በመዝጋት ሕሙማን ወደ ሕክምና ተቋማት መመላለስ እንዳይችሉ በማድረግ ጭምር ነዋሪው ሕዝብ መተላለፊያ በማጣት እንዲጉላላ አድርገዋል ሲል አንድ የተቃዋሚዎች ኅብረት ሰልፈኞችን ወንጅሏል። ጄምስ ባቲ የቡድኑን ሰብሳቢ አነጋግሮ ያጠናቀረው አጭር ዘገባ አለ፣ አሉላ ከበደ ያቀርበዋል።
ዶክተር ፋራ አጋር ብሉ ናይል ፎረም የተባለው የ14 ተቃዋሚ ፓርቲዎች ኅብረት ሊቀመንበር ናቸው። ካርቱም አሁን ወደ ቀድሞዋ የተረጋጋ ይዞታ ተመልሳለች የሚሉት ዶክተር አጋር የቀድሞ የሱዳን መሪ ኦማር አልበሽር በወታደራዊ ኃይል ከስልጣን የተወገዱበትን የተቃውሞ እንቅስቃሴ ያቀጣጠለው የሱዳን የባለሙያዎች ማህበር ወታደራዊው የሽግግር ሸንጎ ስልጣኑን ለሲቪል አስተዳደር ይልቀቅ በሚለው ጥያቄው ቡድናቸው የማይስማማ መሆኑን ይናገራሉ። ምርጫ ተካሂዶ የመንግሥት ሥልጣን በሕዝብ ለተመረጠ የሲቪል አስተዳደር እስከሚተላለፍበትም ጊዜ ድረስ ወታደራዊ የሽግግር ሸንጎ አስፈላጊውን የጸጥታ ጥበቃ እንዲያረጋግጥ ሥልጣን ላይ መቆየት አለበት ባይ ናቸው።
ሶስት የስልጣን እርከኖች አሉን፤ ወታደራዊው የሽግግር ሸንጎ፣ መንግሥትና የሀገሪቱ ፓርላማ። አሁን ባለው ሁኔታ የሱዳን ጸጥታ ያለው በቋፍ ነው። በመሆኑም ወታደራዊው የሽግግር ሸንጎ የሽግግር ጊዜው እስከሚገባደድ ጊዜ ድረስ ስልጣን ላይ ቆይቶ የሀገሪቱን ሉዓላዊነት እንዲያስጠብቅ ነው የምንፈልገው።
ያቀረብነው ምክረ ሐሳብ ወታደራዊው የሽግግር ሸንጎ የአገሪቱን ጸጥታ ለማረጋገጥ ከሚሠራው ሥራ ባሻገር በመንግሥት አስተዳደርም ሆነ በአገሪቱ ፓርላማ ሥራ ጣልቃ እንዳይገባ ነው ያሉት የ14ቱ የተቃዋሚ ፓርቲዎች ኅብረት ሊቀመንበር። ይሄም ሱዳን አሁን ላለችበት ሁኔታ ተስማሚ ነው ብለን እናምናለን ብለዋል። የሱዳን የባለሙያዎች ማህበር በእንቢተኝነት አድማው የሚቀጥል መሆኑን አመልክቷል። የተቃዋሚዎቹ ድምፅ ለመስማትና እንዲሁም የተቋረጠውን ድርድር እንዲጀመር ፍላጎት ያለው መሆኑን የወታደራዊ የሽግግር ሸንጎ ያመለከተበትን ውሳኔ ተከትሎ ግን ቀጣዩ አቅጣጫ ምን ይመስል ይሆን የሚለው ያልተመለሰ ጥያቄ ነው።
አመሰግናለሁ አሉላ። ዝግጅታችን ይቀጥላል። አፍሪካ ዜናዎች ላይ እንቆያለን። በማዕከላዊ ማሊ ዛሬ በተፈጸመ ጥቃት ቢያንስ 98 ሰዎች መገደላቸው ተገለጸ። የታጠቁ ሰዎች ሌሊት ላይ በነዋሪዎች ላይ ተኩስ መክፈታቸውና መኖሪያ ቤቶችን በእሳት ማጋየታቸው ነው የተገለጸው። በቀጠናው የሚገኝ ጋዜጠኛ ለአሜሪካ ድምጽ የፈረንሳይኛ አገልግሎት እንደተናገረው ጥቃቱ ኢላማ ያደረገው ሶባኒቱ የተባለው መንደር ነው። የሞቱት ሰዎች ከ100 በላይ ሊሆኑ እንደሚችሉ ጋዜጠኛው አመልክቷል። መንደሩ ዶጎን የተባሉ ብሔረሰቦች የሚኖሩበት ሲሆን ጥቃቱ በፉላኒ አማጽያን የተከፈተ ሊሆን ይችላል የሚሉ ዘገባዎች ቀደም ብለው ወጥተው ነበር። በዶጎን አርሶ አደሮችና በፉላኒ አርብቶ አደሮች መካከል ለአመታት ያህል የዘለቀ ውጥረት እንዳለ ተገልጿል።
ዚምባብዌ ጠረፍ አካባቢዎች ላይ በሳይክሎን ኢዳይ ማዕበል ጎርፍና ዝናብ የተጠቁ አካባቢዎች የሚኖሩ ዚምባብዌያውያን አሁንም የምግብና የመድኃኒት አቅርቦት ችግር ላይ መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪና የአጣዳፊ እርዳታ ባለሥልጣን ዛሬ ተናግረዋል። ሳይክሎን ኢዳይ የሚል ስም የተሰጠው ከባድ ዝናብና ጎርፍ ያስከተለው የውቅያኖስ ማዕበል ሞዛምቢክንና ማላዊን ደብድቦ ከዚያም ዚምባብዌ ጠረፍ አካባቢዎች ላይ ከባድ የሕይወትና የንብረት ውድመት ከሦስት ወራት በፊት አድርሷል። ኮሎምበስ ማቮንጋ በሰውና በንብረት ከባድ ጉዳት የደረሰበትን አንዷን ቺማኒማኒን ጎብኝቶ የሚከተለውን ዘገባ ከሐረሬ አስተላልፏል። ቆንጅት አጠናቅረዋለች ዝርዝሩን።
የመንግስታቱ ድርጅት ከፍተኛ የረድኤት ባለስልጣን የሆኑት ኡርሱላ ሞለር ቺማማንዲ ላይ ያለው ሁኔታ እጅጉን የከበደ መሆኑንና ህዝቡም የምግብና የመድኃኒት ችግር ላይ እንዳለ ነው ያስታወቁት።
This is particularly distressing for people.
በዚህ ሁኔታ ደግሞ HIV በደማቸው የሚገኝ ሰዎች ይበልጡኑ ይጎዳሉ። መድኃኒት ማግኘት ስለማይችሉ መድኃኒቱን ቢያገኙ እንኳን ባዶ ሆዳቸውን ሲወስዱት ሰውነታቸው በደንብ ሊቀበለው አይችልም።
የመንግስታቱ ድርጅትና አጋሮቹ ለእርዳታ ጥረቶች ከጠየቁት 294 ሚሊዮን ዶላር እርዳታ ውስጥ ያገኙት 40 ከመቶን ብቻ መሆኑንም ባለስልጣኑ አገልጸዋል። ይህ ታዲያ ለ79 ዓመቱ አዛውንት ኤሪስቶ ጋምቤሬ መልካም ዜና አይደለም። ቤታቸው ሙሉ በሙሉ ወድሞ እሳቸው ግን በሕይወት ተርፈዋል። 4 የልጅ ልጆቻቸው ሞተዋል። የደረሰብን ነገር እስካሁን እንደከበደን ነው። ልጄም በልጆቹ ሞት በጣም በሐዘን ተጎድቷል። ቀየውን ለቀን እንሂድ እያለን ነው። ልጆቹን ያጣበት ቦታ መቆየቱ እየረበሸው ነው ሲሉ ነው የተሰሙት አዛውንቱ። ኮረብታማው የቺማኒማኒ አካባቢ በጎርፉ ተጠራርጎ ለግብርናም ሆነ ለከብት ግጦሽ ስለማይሆን ሌላ ቦታ ወስዳችሁ አስፍሩን የሚሉ ነዋሪዎች እየበዙ መሆናቸውን የአካባቢው ባለስልጣናት ይናገራሉ። ሰውን በእቅድ ለተፈጥሮ አደጋ ተጋላጭ ወዳልሆኑ አካባቢዎች ወስዶ ማስፈር እንደሚገባ የተባበሩት መንግስታቷ ባለስልጣን ተናግረዋል። ይሁን እንጂ ለእርዳታ ጥረቶች የሚውለው በቂ ገንዘብ ባለመኖሩ ይህ ጊዜ ሊወስድ እንደሚችል አልደበቁም።
አመሰግናለሁ ቆንጂት። ከአሜሪካ ድምፅ ራዲዮ ጣቢያ ነው ዘገባው እየተላለፈላችሁ ያለው። ዜና ነው የምትሰሙት። ዩናይትድ ስቴትስ ከሜክሲኮ ጋር ሌላ በጣም ጠቃሚ የሆነ የኢሚግሬሽንና የጸጥታ ስምምነት ፈርማለች ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናግረዋል። ዝርዝሩን ግን አልገለጹም። ፕሬዚደንቱ ይህንን ካሉ በኋላ በሁለቱ ሀገሮች ድንበር ላይ ውዥንብር መፈጠሩ ተገልጿል። ወደ ዩናይትድ ስቴትስ የሚያመሩትን የማዕከላዊ አሜሪካ ፍልሰተኞች ለመቆጣጠር ጠንካራ መሳሪያ ነው ሰሞኑን የገቡበት ስምምነት ሲሉ ፕሬዚደንቱ ዛሬ ሲኤንቢሲ ለሚባለው የቴሌቪዥን አውታር ተናግረዋል።
የፓኪስታን ጸረ ሙስና ባለስልጣን በብዙ ሚሊዮን ዶላር የሚቆጠር ገንዘብ በማጭበርበር ተግባር ሚና ተጫውተዋል የተባሉትን የቀድሞውን የሀገሪቱ ፕሬዚደንት አሊ አዚፍ ዛርዳሪን በቁጥጥር ስር አውሏል። በአሁኑ ወቅት የተወካዮች ምክር ቤት አባል የሆኑት ዛርዳሪ በሚሊዮኖች የሚቆጠር ዶላር ከሀገሪቱ ወደ ውጭ የባንክ ሂሳቦች ለመላክ በርካታ የሐሰት የባንክ ሂሳቦችን ተጠቅመዋል የሚል ክስ ተመስርቶባቸዋል። ፋሪያል ታልፑር የሚባሉ እህታቸውም እንደዚሁ ከሳቸው ጋር ተከሰዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
Voice of America.
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 3 2011 ዓ ም ምሽት ፕሮግራም ነው።
የ1997ቱን ምርጫ ተከትሎ ሰኔ 1 የተገደሉ ዜጎችን ዕለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ ዘክሮ ውሏል።
አውጡልን አውጡልን ሁለት ወንዳት ልጆችን ሙሽሮችን ያጣሁ እኩያ ልጆችን ወንድሜን ብሎ ሲያነሳ ጨካኝ ያዲግ እንኳን አይደለምና እንኳን ባንክ የረባ ቤት እንኳን የለም ነበር። በዛን
ወቅት አጣሪ የነበሩ ኮሚቴዎች ወደ ሀገር ውስጥ ገብተዋል። ያ ሰነድ ወደ ህግ ቀርቦ ገዳዮች የሚጠየቁበት የትኛውንም መራራ የሚያስከፍል ትግል ቢሆን ድርጅታችን መያዝ ከጎናችሁ ሳይሆን ከፊታችሁ ቀድሞ ትግል ያደርጋል። ይህን ማረጋገጥ
ቀድሞ የሰማችኋቸው ሁለት ልጆቻቸው በአንድ ቀን የተገደሉባቸው እናት ናቸው። የተከተሉት ደግሞ የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ አበበ ናቸው። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን።
ጠቅላይ ሚኒስትር አብይ አህመድ ከአክሱም ከተማ ነዋሪዎች ጋር ዛሬ ተወያይተዋል። ጠቅላይ ሚኒስትሩ አደጋ አንዣቦበታል የሚባለውን አክሱም ሐውልትም ጎብኝተዋል። ሙሉጌታ አጽብሃ ዝርዝሩን ይዟል።
ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ረፋድ ላይ ወደ ትግራይ አክሱም ከተማ ሲገቡ በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አቀባበል ተደርጎላቸዋል። የጠቅላይ ሚኒስትሩ ጉብኝት በማህበራዊ መገናኛ ሲገለጽ የነበረው በአክሱም ዩኒቨርሲቲ ጉዳይ ለመነጋገር መሆኑ ነበር። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳ ግን ጠቅላይ ሚኒስትሩ በአክሱም ከተማ የተገኙት አደጋ ላይ ያለውን ሐውልት ለማየትና በጉዳዩ ላይ ከህዝብ ጋር ለመወያየት መሆኑ ተናግሯል።
በአካልም ለመጎብኘት ስለፈለጉ አጠቃላይ በሀውልቱ ያሉ ጉዳዮችን የአክሱም ማህበረሰብ ነው የመጡ። ዋነኛው ዓላማ የአክሱም ሀውልት ለመጎብኘት እና ከአክሱም ማህበረሰብ ለመወያየት ነው።
ጠቅላይ ሚኒስትሩ አደጋ ተጋርጦበት የተባለውን የአክሱም ሐውልት ከጎበኙ በኋላ ከከተማዋ ተወካይ ነዋሪዎች ጋር በሐውልቱና በወቅታዊ ሀገራዊ ጉዳዮች ላይ መወያየታቸው ገልጸዋል። በውይይቱም ነዋሪዎቹ የሀገር ብቻ ሳይሆን ዓለም አቀፍ ቅርሶች በሆኑት የአክሱም ሐውልቶች ላይ ለተጋረጠው አደጋ መንግስት መፍትሄ እንዲሰጥ ጠይቋል። ጠቅላይ ሚኒስትሩ ሐውልቱን ለመጠገን ከጣሊያን መንግስት ጋር እየተነጋገርነን በአጭር ጊዜ መፍትሄ ይበጅለታል ብለዋል።
አንድ ኮሚቴ መጥቶ ነበር የቢሮ ሐውልቱን እንዳይመለከት አሳሳቢ ነገር እንዳለ ዝርዝር መረጃ አቅርቦልኛል። በመጀመሪያ እነሱን ማመስገን እፈልጋለሁ። ትኩረት ሰጥተን መስራት እንዳለብን ጊዜ ካበላሸን ሊያመልጠን እንደሚችል ግንዛቤ አግኝተናል። የምንችለው ማድረግ የእናንተ ኮሚሳሉ የእናንተ ብቻ ሳይሆን የሁላችን ስለሆነ አቅም በፈቀደ የምንችለው እናደርጋለን።
የአክሱም ከተማ የመጠጥ ውሃ ችግር እንዲፈታላቸው ነዋሪዎች ጠይቋል። በከተማዋ የመጠጥ ውሃ ችግር እንዳለ እንደማያውቁ ገልጸው ችግሩ በክልሉ መንግስት የሚፈታ ነው ብለዋል። ጠቅላይ ሚኒስትሩም የፌዴራል መንግስትም በዚህ ጉዳይ ድርሻውን እንደሚያበረክት ገልጸዋል። በመድረኩ ላይ የተገኙ ተሳታፊዎች ለቪኦኤ እንደገለጹት በወቅታዊ ሀገራዊ ጉዳዮች ላይ ከነዋሪዎቹ ጥያቄ ተነስቷል። በሚቀጥለው ዓመት ለሚካሄደው ምርጫ ስላለው ዝግጁነትና ጠቅላይ ሚኒስትር አብይ ምርጫው እንዲካሄድ በግል ፍላጎት አላቸው ወይ ተብለው ተጠይቀው ምርጫው እንዲካሄድ የፓርቲያቸው ኢህአዴግ አቋም መሆኑ ገልጸው ነገር ግን ውሳኔው ምርጫ ቦርድ ዲሞክራሲያዊ ምርጫ ለማካሄድ ያለው ዝግጁነትና ሌሎች ፓርቲዎች በማሳተፍ የሚወሰን መሆኑ ገልጸዋል። የኢትዮ ኤርትራ ሰላም በዘላቂነት እንዲቀጥል ምን እየተደረገ መሆኑም ተጠይቀው ጠቅላይ ሚኒስትሩ ሁሉም በውይይት ይፈታል ብለዋል።
ከዚያ በላይ ምንም ጥርጣሬ እንዳይኖር አብረን መንገድ አብረን ምንሰራ አብረን ከነፃነት ወይ ግባ ሰላሙ ይሻለናል የሚል ቁጭት ነው። እሱ ይገባል። ግን ከዛሬ ጀምሮ የዛላንበሳ በር መክፈት አለባችሁ ብለን የምናዛቸው አርጋችሁ ደግሞ አታስቡ። በንግግር ነው። ቢከፈት ይጠቅመናል፣ ቢከፈት ምን ጉዳት አለው፣ እንዴት ቀንስ ተባብለን መነጋገር ያስፈልጋል።
የትግራይ ተወላጆችን በተለየ መንግስት ያሰረ ነው የሚል ጥያቄም ተነስተውላቸው ጠቅላይ ሚኒስትሩ ሲመልሱ መንግስት በወንጀል የተጠረጠራቸው እንጂ የትግራይ ተወላጆችን ለይቶ አላሰረም ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ አመሰግናለሁ ለዘገባው። የተከበራችሁ አድማጮች፣ በዚህ ዘገባ ውስጥ ለነበረው የድምጽ ጥራት ይቅርታ እንጠይቃለን። ከዚሁ ከጠቅላይ ሚኒስትር አብይ ጉዞ ጋር በተያያዘ የትግርኛ ዝግጅት ክፍላችን ባልደረባ በትረ ስልጣን ወደ አክሱም ደውሎ ከከተማይቱ ነዋሪዎች አንዱን አቶ ክብሮም ይትባረክን አነጋግሯል።
አንዳንዴ ይህንን የመሰሉ ታሪኮች መንግስት አይን ላይ ካላረፉ፣ ሌሎች አካባቢ ያለው ህዝብ ችግሩን በደንብ ካልተረዳው፣ እንደዚህ አይነት አጋጣሚ ሲያጋጥም ያው በቅርበት እዚህ አክሱም አካባቢ ያለው ያስተዳደሩም በጋይድ እንቅስቃሴ የሚሰሩ ከተማው ነዋሪም ያለው ችግር በቅርበት ያለ ሰው ነው የሚረዳው። በእርግጥ ዩኔስኮ ይህኛው ትልቅ ቅርስ የዓለም ቅርስ ነው ብለው መዝግቦታል። እነሱ ትኩረት ሳይሰጡት ቀርተው ሐውልቱ ከሚወድቅ ሐውልቱን ከምናጣው በቅርበት ያለው የአክሱም ህብረተሰብ ሀገሪቷን እየመሩ የሚገኙ ትልቅ ባለስልጣን እሳቸው ስለሆኑ እሳቸው ትልቅ ትኩረት ሰጥተው ዩኔስኮም ቅርስና ጥበቃ ባለስልጣንም ጫና አድርገው በአጭር ጊዜ ሐውልቱ ካለበት ችግር ቢያድን ብለው ነው የአክሱም ተወካዮች። እስኪ በጠቅላይ ሚኒስትሩን ደግሞ ሄደን በዛ እስኪ ደግሞ እንሞክረው ከሚል እሳቤ ነው ወደዛ ሄደ።
አመሰግናለሁ በትረንና አቶ ክብሮም ይትባረክን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። በነገራችን ላይ የኒውዮርክ ከተማ ማዕከላዊ ክፍለ ከተማ ከሆነው ማንሃታን ሰማይ ጠቀስ ፎቆች በአንዱ ላይ ሄሊኮፕተር መውደቁን የተለያዩ ዜና ምንጮች አሁን እየተናገሩ ናቸው። ዝርዝሩ እንደደረሰን እናቀርብላችኋለን።
የነ አቶ ጌታቸው አሰፋን አድራሻ ማወቅ ስለተሳነው የፍርድ ቤት መጥሪያ ማድረስ እንዳልቻለ ለችሎት ያሳወቀው ፌዴራል ፖሊስ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጻፍለት ጠይቋል። አቃቢ ሕግ ደግሞ ተጠርጣሪዎቹ በጋዜጣ እንዲጠሩለት አመልክቷል። ፍርድ ቤቱ ጉዳዩን መርምሮ ትዕዛዝ ለመስጠት ቀጠሮ ይዟል። መለስካቸው አመሃ ተከታትሎታል።
አቃቢ ሕግ በከባድ የሙስና ወንጀል ክስ የመሰረተባቸው የብሔራዊ መረጃና ደህንነት አገልግሎት የቀድሞውን ዋና ዲሬክተር ጨምሮ ለአራት ተከሳሾች መጥሪያ ሊያደርስ እንዳልቻለ ፖሊስ ጉዳዩን ለያዘው ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት በጻፈው ደብዳቤ አስታወቀ። ፍርድ ቤቱ ጨምሮ እንዳብራራው ፌዴራል ፖሊስ በጻፈው በዚህ ደብዳቤ መጥሪያዎቹን ለትግራይ ክልል ቅርንጫፍ ፌዴራል ፖሊስ ጽህፈት ቤት ፋክስ ቢያደርግም የተከሳሾቹን ማለትም የአቶ ጌታቸው አሰፋ፣ አጽብሃ ግደይ፣ አሰፋ በላይና ሺሻይ ልዑል አድራሻ በግልጽ ስለማይታወቅ የፍርድ ቤቱን መጥሪያ ሊያደርስ እንዳልቻለ ምላሽ ሰጥቷል። ስለሆነም ፍርድ ቤቱ ለትግራይ ክልል ፖሊስ ኮሚሽን የትብብር ትዕዛዝ እንዲጽፍለት አመልክቷል ብሏል። ፍርድ ቤቱ ሲያብራራ አክሎም የተከሳሾቹ አድራሻ የት ነው ሲል ፍርድ ቤቱ ለአቃቤ ሕግ ጥያቄ አቅርቧል። አቃቤ ሕግም በክስ ማመልከቻው ላይ ከተመለከተው ውጪ እንደማያውቅ መልስ ሰጥቷል። በምርመራ መዝገቡም ከዚህ የተለየ አድራሻ እንደሌላቸው አቃቤ ሕግ አስረድቷል። ስለሆነም ተከሳሾቹ የተመሠረተባቸው ክስ ከ12 ዓመት በላይ የእስር ቅጣት ሊያስጥልባቸው ስለሚችል ጉዳያቸው በሌሉበት ሊታይ ሕግ ይፈቅዳል ብሏል። ስለዚህም በጋዜጣ ጥሪ እንዲደረግላቸው ፍርድ ቤቱ ትዕዛዝ እንዲሰጥ አቃቢ ሕግ አመልክቷል። ፍርድ ቤቱ በዚህና በሌሎች ጉዳዮች ላይ ትዕዛዞችን ለመስጠት ለሰኔ 12 ቀን 2011 ዓ.ም ቀጠሮ ቆርጧል። በሌላ በኩል ደግሞ ከቀትር በፊት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በቀድሞ የሶማሌ ክልል ፕሬዚዳንት በአቶ አብዲ መሐመድ ዑመርና ሌሎች ተከሳሾች መዝገብ ላይ ትዕዛዞች ሰጥቷል። በዚህ መዝገብ ላይ ችሎቱ ለዛሬ ቀጠሮ የሰጠው እስካሁን ተይዘው ፍርድ ቤት ያልቀረቡ ተከሳሾችን ጉዳይ ለማየት ነበረ። አቃቢ ሕግ በዛሬ ዕለት 8 ተከሳሾችን በችሎት አቅርቧል። ከ8ቱ መካከል 2ቱ ብቻ ማንነታቸውን ሲያምኑ፣ 6ቱ ግን በክስ ማመልከቻው የተጠቀሰው ስምና ማንነት ከእነሱ ጋር እንደማይመሳሰል ለፍርድ ቤቱ ገልጸዋል። አንድ ተከሳሽ ደግሞ በክስ ማመልከቻው የወንድ ጾታ እንዳለው የተገለጸ ቢሆንም ተይዛ የቀረበችው ግን ሴት እንደሆነች ታይቷል። አቃቤ ሕግ ተጨማሪ ጊዜ እንዲሰጠው ቢጠይቅም ተከሳሾቹና ጠበቆቻቸው ጥያቄውን በጽኑ ተቃውመውታል። የተፋጠነ ፍትሕ የማግኘት መብታችንም ተነፍጓል ብለዋል። ቢያንስ ቀደም ሲል በቁጥጥር ስር ለዋሉትና አዲስ ለተያዙት ተከሳሾች የሚሰጠው ቀጠሮ የተለያየ እንዲሆንም ጠይቀዋል። አቃቢ ሕግ እስከዛሬ ፍርድ ቤት ለመቅረብ ካልቻሉ ፍርድ ቤቱ በጋዜጣ ጥሪ እንዲደረግላቸው ትዕዛዝ እንዲሰጥለትም ጠይቋል። ፍርድ ቤቱ በበኩሉ አቃቢ ሕግ ዛሬ ያቀረባቸውን ተከሳሾች በሚገባ ማስረጃ አረጋግጦ እንዲያቀርብ፣ ተከሳሾችም በክሱ ከተመለከተው ማንነታቸው የተለዩ ለመሆናቸው በማስረጃ እንዲያረጋግጡ ትዕዛዝ በመስጠት ለሰኔ 6 ቀን 2011 ዓ.ም ቀጠሮ ቆርጧል። ለሌሎቹ በሁለቱም ወገን ለቀረቡ ጥያቄዎች በዚሁ ቀጠሮ ትዕዛዝ እንደሚሰጥ ገልጾላቸው ችሎቱ ተነስቷል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። በጦር ላይ ማሰልጠኛ ሰፈር ስልጠና ላይ የነበሩ የኦሮሞ ነጻነት ግንባር የቀድሞ ታጣቂዎች ስልጠናቸውን አጠናቀው ወደሚፈልጉት የሥራ መስክ ሊሰማሩ መዘጋጀታቸውን ለአሜሪካ ድምፅ ገልጸዋል። ታጣቂዎቹ በተለያዩ የሥራ መስኮች እንዲሰማሩ ምቹ ሁኔታ መፈጠሩን የኦሮሚያ የመንግሥት ኮሚኒኬሽንስ ቢሮ ኃላፊ አቶ አድማሱ ዳምጠው ተናግረዋል። ፀሐይ ዳምጠው ተጨማሪ አላት ከአዲስ አበባ።
የአባገዳዮችና የቴክኒክ ኮሚቴውን ጥሪ በመቀበል ወደ ጦር ላይ ማሰልጠኛ ካምፕ የገቡ የቀድሞ የኦነግ ታጣቂዎች የሥልጠና ቆይታቸውን ጨርሶ መውጣታቸውን ለአሜሪካ ድምፅ ራዲዮ ተናግረዋል። ማቴዎስ ፍቃዱ የቀድሞ የኦነግ ታጣቂ ሲሆን በአሁኑ ወቅት ወደ ንግድ ስራ ለመግባት ስልጠና መውሰዱን ተናግረዋል። ስሙ እንዳይጠቀስ የጠየቀው የቀድሞ የኦነግ ታጣቂ የነበረው አሁን የመንግስት ሰራተኛ ሆኖ መመደቡን አስረድቷል።
እኔ የመረጥኩ በሙያዬ ገብቼ ማስራት ነው ፈለግኩ። ድሮም የጨረስኩ ዲግሪም በኢንዱስትሪያል ኬሚስትሪ ሲሆን አዳማ አካባቢ ተመድቤ አሁን ስራ ልይዝ ደርሼ ያለሁ።
መንግስት የሀገሪቷ የፖለቲካ ምህዳርን ለማስፋት በሰራው ስራ ተፎካካሪ የፖለቲካ ፓርቲዎች በሰላም መንገድ ወደ ሀገር ገብቶ እንድታገሉ ተደርጓል ያሉት የኦሮሚያ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አድማሱ ዳምጠው ናቸው። በዚህ መሰረት የቀድሞ የኦነግ ታጣቂዎች በሰላም ገብቶ ህዝባቸውን ባላቸው እውቀትና አቅም እንዲያገለግሉ በተደረገላቸው ጥሪ መሰረት ወደ ሀገር ተመልሷል ያሉት አቶ አድማሱ ታጣቂዎቹ በአሁኑ ወቅት በፍላጎታቸው ስራ መስክ እንዲሰማሩ መንግስት ምቹ ሁኔታ ፈጥሯል ብሏል።
ከስምንት መቶ በላይ የኦነግ ሰራዊት የስልጠና ማዕከል ገብተው ከዛ በኋላ ደግሞ በሚፈልጉት የስራ ዘርፍ ላይ መሰማራት እንደሚችሉ ቃል ተገብቶ ነበረ። በዚህም መሰረት ስልጠና ከገቡ መካከል 36ቱ ያቋረጡትም ትምህርት መቀጠል እንደሚፈልጉ ፍላጎታቸውን ገልጸው ትምህርታቸውን የሚቀጥሉ ይሆናል። 259 ደግሞ በፖሊስ ሰራዊት ውስጥ በመግባት በፖሊስነት ህዝባቸውን ማገልገል ፍላጎት እንዳላቸው በመግለጽ በቀጣይ የፖሊሳዊ ስልጠናን ወስደው ወደ ስራ የሚሰማሩ ይሆናል። 126 የሚሆኑት ደግሞ በተለያዩ የግብርና ዘርፎች ላይ ለመሰማራት ፍላጎት ባሳዩት መሰረት በተለይቶ በግብርና ግብዓት አቅርቦትም በተለያዩ ነገሮችም ላይ የሚደረግላቸው ድጋፍና ቅድመ ስልጠናዎችም የሚሰጣቸው ይሆናል። 72 የሚሆኑት ደግሞ የመንግስት ሰራተኞች ነበርን። ስለዚህ ተቀጣሪ ሆነን መስራት ነው የምንፈልገው ባሉት መሰረት የመንግስት ሰራተኛ ሆነው ተቀጥረዋል። የተቀሩት 403 የሚሆኑት በተለያዩ የንግድ ዘርፎች ፍላጎት በማሳየታቸው በዚሁ መሰረት ወደ ስራ የሚሰማሩ ይሆናል። መንግስት የብድር አቅርቦት በማመቻቸት የስራ ቦታ በማመቻቸት የሚሰሩትን ስራ ደግሞ የገበያ ትስስር በመፍጠር አስፈላጊው ክትትልና ድጋፍ የሚያደርግ ይሆናል። ሁሉም በተሰማሩበት ዘርፍ ውጤታማ እንዲሆኑ መንግስት ቁርጠኝነቱን በተግባር የሚያሳይ ይሆናል።
ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይ ዳምጠውን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ 7 የፖለቲካ ፓርቲዎች ተዋህደው የፈጠሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ከሀገር ውጭ ሲያካሄድ የመጀመሪያ የሆነውን የማስገንዘቢያ መድረክ በአሜሪካ አድርጓል። ዋሽንግተን ዲሲ ላይ ትናንት በተከናወነው ዝግጅት የፓርቲው መሪዎች በመጪው ምርጫ ላይ ከመፎካከር ይልቅ ቅድሚያ የሚሰጧቸው ጉዳዮች እንዳሉ ለታዳሚዎች ተናግረዋል። ሀብታሙ ስዩም በስፍራው ተገኝቶ ተከታትሏል።
ከ300 በላይ የሆኑ የምርጫ ወረዳዎች ላይ ትኩረት አድርጎ ከብሔር ቀመስ የፖለቲካ ትርክት ይልቅ ዜግነትን የሚያስቀድም የፖለቲካ መርህ መታወቂያ ነው ሲል ራሱን ለሕዝብ ያስተዋውቀው አዲሱ የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ በቀጣዩ ሀገራዊ ምርጫ ላይ ከመፎካከር በፊት ቀድሜ የምሰጣቸው ጉዳዮች አሉኝ ብሏል። የፓርቲው የህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ፣
አንደኛ ሀገርን ማረጋጋት፣ ከሁሉ በፊት በሁሉም የኢትዮጵያ ክፍሎች ዜጎች በነጻነትና በሰላም ወጥተው የሚገቡበት የተረጋጋና ሰላም የሰፈነበት ኑሮ የሚኖሩበት ሁኔታ ያስፈልገናል። ኢዜማ ለውጡን ለማስከንና ሀገርን ለማረጋጋት ከሁሉም ባለድርሻ አካላት ጋር ተባብሮ የሚሰራ ይሆናል። ሁለተኛ ለውጡን ተቋማዊ ማድረግ፣ ኢትዮጵያ ውስጥ የመጣውን ለውጥ የምንፈልገውን ዓላማ እንዲመታ ከጥቂት ስልጣን ጫፍ ላይ ያሉ አመራር ሰጪዎች በጎ ፈቃድ ወጥቶ ተቋማዊ መሆን ይገባዋል። የመንግስት ተቋማት ሁሉንም ዜጎች በኩል የሚያዩና ለየትኛውም የፖለቲካ አመለካከት ወይንም የእምነት አመለካከት የማይወግኑ ገለልተኛ ሆነው ህግን ብቻ መሰረት አድርገው ህዝብን ማገልገል የሚችሉበት ቁመና እንዲኖራቸው እንዲሁም እርስ በርሳቸው የሚጠባበቁ ወይንም ቼክ ኤንድ ባላንስ ያላቸው እንዲሆኑ ኢዜማ የተቻለውን ሁሉ ይሰራል። እነዚህ ሁለት አብይ ተግባራት ሳይከናወኑ ለስልጣን የሚደረግ ፉክክር ውስጥ መግባት ሀገራዊ መረጋጋትን ከዛም አልፎ የአገር ህልውና ላይ ከፍተኛ የሆነ አደጋ እንደሚደቅን እናምናለን።
ከኢትዮጵያ ውጪ ሲዘጋጁ ቀዳሚ ከሆኑት ፓርቲውን ማስታወቂያ መድረኮች አንዱ በሆነው የዋሽንግተን ዲሲ ህዝባዊ ስብሰባ ላይ ነው ይህንን ያሉት። ፓርቲው በጠቅላይ ሚኒስትር አብይ አህመድ መንግስት የተወሰዱ ጅምሮችን በመልካም እንደሚመለከትም በዚህ መድረክ አስታውቀዋል።
በእርግጥ አብይ ከውስጥ ነው የወጣ፣ ግን ሜንታሊ አጌኒስ ነው እሱ ከነዛ ውስጥ ወጣ። ፊዚካሊ እንደ ኤፒዲአርፍ ትሪት ልናደርገን እንችላለን፣ ግን ያለው አስተሳሰብና ይዞ የመጣ ሰብ የምንደግፈው አስተሳሰብ።
ከፓርቲው አመራሮች መካከል አንዱ የሆኑትን አቶ ኦባንግ አማንን የሰማናቸው የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አስቸኳይ የተቃውሞ አጸፋዎችን ማሰማት በሚገባበት ሰዓት ዝምታን መርጧል፣ የዶክተር አብይን አስተዳደር ጥፋቶች ለመተቸት ተነሳሽነት አጥቷል የሚሉ ትችቶች በዚህ መድረክ ላይ ተነስተው ነበረ።
ወያኔ ያቆመው መንግስት ነው ያለው፣ አሁንም እየደግፉ ያሉት እሱ ነው። ስለዚህ በአሁኑ ሰዓት እየተሰራ ያለው አዲስ አበባ ላይ አብይ የሚመራው ድርጅት ወገኖችን፣ ህዝቦችን እያፈናቀለ ሄደውም በሚጠይቁበት ሰዓት ህፃናቶች እየሞቱ ነው ያሉ፣ በአሁኑ ሰዓት እያለቀሱ ነው ያሉ። ይህንን ጉዳይ አይታየትም ወይ? ሰው አብይን የመደገፍና ያለመደገፍ ጉዳይ ነው ወይ ለካ ትግል ላይ ያስገባው?
ፓርቲው አሁን በስልጣን ላይ ላለው መንግስት ያለው መልካም እይታ በመንግስት ኃይሎች የሚፈጠሩ የመብት ክልከላዎችና የህግ መሰረት የሌላቸው እርምጃዎችን በተመለከተ ድምፁን ለማሰማት እንዳልገታው የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ይሟገታሉ።
የመግለጫዎች ብዙ ዝም ብለን አናወጣ ምናምን ስንል ላለው መንግስት የምናያቸውን ችግሮችና ስህተቶች አንነግርም ማለት አይደል። አሁን ዛሬ የተናገርኳቸውን የስርዓቱ ችግሮች የሚባሉትን በጽሁፍ ነው፣ ወደ 30 ምናምን ገጽ ጽሁፍ አዘጋጅተን ነው ወስደን የሰጠናቸው። እነኝን ችግሮች በደንብ እንትን ካላያቸዋቸው በኋላ አገሪቱ ወደ ችግር ትገባለች። እኛ ይሄን ነገር የማደናቀፍ ኢንትረስት የለንም ማለት ስህተቶች ሲፈጠሩ ዝም ብለን እናያለን ማለት አይደለም። እንናገራለን። አፕሮፕሬት ቻነል አለን ይሄንን የምንናገርበት። በፓርቲዎች ስብሰባዎች ላይ እንናገራለን። በቀጥታም ግን ለነሱ እንትን እናደርጋለን። እኛም በየቦታው በምንሄድበት ጊዜ ሁልጊዜ እንዲህ አይነት ችግር ይገጥመናል። ለእኛም አልጋ ባልጋ አይደለም። ሁልጊዜ እየተከራከርን እየተጋፋን ምን እያልን ነገሩ ግን እንዳይበጠስ እየተጠነቀቅን እናርገው ነው።
በዚህ ህዝባዊ ስብሰባ ላይ የተገኙ ተሳታፊዎችን ጥያቄ መሰረት አድርገው በፌዴራል አወቃቀር ስርዓትና በአዲስ አበባ ይገባኛል ጥያቄ ላይ አቋማቸውን አጋርተዋል።
የፌዴራሊዝም ስርዓት ኢትዮጵያ ውስጥ እንዲቀጥል እንፈልጋለን፣ ግን እውነተኛ ፌዴራሊዝም እንዲሆን እንፈልጋለን። ዘውግ ላይ የተመሰረተ ፌዴራሊዝም እንዲሆን አንፈልግም። በግልጽ የሚለው ፕሮግራማችን ምንድን ነው? የመንግስት አደረጃጀት ፌዴራላዊ ይሆናል። የፌዴራል መንግስትና የአካባቢ አስተዳደሮች ይኖራሉ። የአስተዳደር አካባቢዎች አወቃቀር በሚከተለው መርሆች መሰረት ይሆናል ይላል እና አራት መርሆች ናቸው ያሉት። መልክዓ ምድራዊ አቀማመጥ፣ የህዝብ አሰፋፈር ለአጠቃላይ አስተዳደራዊና የልማት ስራዎች አመቺነት አንዱ ነው። ቋንቋ፣ ባህል፣ ስነ ልቦናዊ ቁርኝትና ታሪክ ሁለተኛው ነው። የሀብት ስብጥርና ፍትሐዊነት ሶስተኛው ነው። ለብሔራዊ መግባባት አመቺ ሁኔታ መፍጠርን መሰረት ባደረገ ሁኔታ ይሆናል ፌዴራሊዝም እንዲዋቀር የምንሰራው ማለት ነው።
አዲስ አበባ ማን ነች የሚለውን ጥያቄ ማንም እንትን ለማድረግ አይደለም። እነ እስክንድር ገና ከመጀመራቸው በፊት ኢትዮጵያ ቴሌቪዥን ጋር ባደረግኩት የመጀመሪያ ኢንተርቪው ያልኩት ይህን ነው። አዲስ አበባ ማን ነች የሚባል ጥያቄ የእብድ ጥያቄ ነው። አዲስ አበባ የአዲስ አበባ ከተማ ነዋሪዎች ነው። ከዚህ ውጭ የሚነሳ ጥያቄ ሊኖር አይገባም። ይሄ አቋማችን ነው። በፊትም ያልነው ነው፣ ወደፊትም እንለዋል። እኛ እንደውም ከዛም በላይ ሄዶ ሁሉም ከተሞች ራሳቸውን ያስተዳድሩ። ቅድም ስለ ድሬዳዋ የጠየቀው ወንድሜ አንዱ ክሊር የሆነ መገለጫ ያሁን ፌደራሊዝም ተብሎ የሚባለው ነገር የማይሰራ መሆኑ የድሬዳዋ ከተማ ህዝብ የድሬዳዋ ከተማን መሪዎች መምረጥ አይችልም። በፊት በመጣ ቀመር 40 ሶማሌ 40 ኦሮሞ 20 ደግሞ እዚህ አካባቢ ያላችሁ ታይም ተተራመሱት አይነት እኮ ነው። እንዴት አይነት እብደት እንደሆነ እኮ ነው የምታየው።
ቀደም ብለው ከተሰሙት ሐሳቦች በተጨማሪ ፓርቲው መሬትን በተመለከተ ያለውን አቋም ተጠይቋል። መሬት እንደቀደመው ዘመን የግል የወል እንዲሁም የመንግስት በሚል ስሪት ሊኖረው ይገባል የሚል አቋም ፓርቲው እንዳለው ተሰምቷል። አሁን በስራ ላይ ያለው የኢፌድሪ ህገ መንግስት የማይሸጥ የማይለወጥ ስለሚገልጸው መሬት ባለቤትነቱ ለመንግስትና ለህዝብ ብቻ መሆኑ ተደንግጓል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩም ከስቱዲዮ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ተከታዩ ስፖርት ነው።
ሯጩ ጥላሁን ኃይሌ ታሪክ ሰርቷል። ጥላሁን ባለፈው ሐሙስ በዘንድሮ የዳይመንድ ሊግ ውድድር አራተኛ መዳረሻ በሆነችው ሮም የተደረገውን የ5000 ሜትር ፉክክር በ12 ደቂቃ 52 ሰከንድ 98 ማይክሮ ሰከንድ በመሮጥ አንደኛ ሲወጣ የዓመቱን ፈጣን ሰዓትን ማስመዝገቡ ይታወሳል። ከሮሙ ድል 3 ቀናት በኋላ ደግሞ በሆላንድ ሄንግሎ በተካሄደው የኤፍቢኬ ጨዋታዎች የ5000 ሜትር ውድድር በ12 ደቂቃ 57 ሰከንድ 56 ማይክሮ ሰከንዶች በመሮጥ አሸናፊ ሆኗል። ይህ ድሉ ጥላሁንን ባለፉት 8 ዓመታት በአራት ቀናት ውስጥ በተደረጉ ሁለት የ5000 ሜትር ውድድሮች ከ13 ደቂቃ በታች የሮጠ የመጀመሪያው አትሌት ያደርገዋል። ከጥላሁን በፊት በአራት ቀናት ውስጥ የተደረጉ ሁለት የ5000 ሜትር ውድድሮችን ከ13 ደቂቃዎች በታች የጨረሰው ኢትዮጵያዊ አትሌት አሰፋ መዝገቡ ነው። አሰፋ ይህን ታሪክ ያስመዘገበው ከ21 ዓመታት በፊት በብራሰልስና በርሊን በተካሄዱ ውድድሮች ነበር። የዓለም አትሌቲክስን የሚያስተዳድረው ዓለም አቀፋዊ አትሌቲክስ ፌዴሬሽኖች ማህበር ስያሜውን እንደሚቀይር አስታውቋል። የማህበሩ ስራ አስፈጻሚ ኮሚቴ በሞናኮ ባደረገው ስብሰባ አዲሱ ስያሜው የዓለም አትሌቲክስ ብቻ እንዲሆን ወስኗል። ማህበሩ ስያሜውን ብቻ ሳይሆን አርማውንም እንደሚቀይር አስታውቋል። የዓለም አቀፉ አትሌቲክስ ፌዴሬሽኖች ማህበር ከመቶ ዓመታት በላይ ሲጠቀምበት የቆየውን ስያሜውን ወደ ዓለም አትሌቲክስ በመቀየሩ የአዲሱ ትውልድ አባላት የሆኑት ወጣቶች ወደ አትሌቲክስ እንደሚሳቡና ተሳትፏቸውም እንደሚጨምር ተስፋ እንደሚያደርጉ የማህበሩ ፕሬዚዳንት ሴባስቲያንኩ ገልጸዋል። አዲሱ ስያሜውና ምልክቱ ግን ስራ ላይ የሚውለው በመስከረም 2012 ዓ.ም በዶሃ ከሚካሄደው የዓለም አትሌቲክስ ሻምፒዮና በኋላ በሚኖረው ጠቅላላ ጉባኤ ሲጸድቅ ነው። ወልቂጤ ከተማ ወደ ኢትዮጵያ ፕሪሚየር ሊግ ለማለፍ ከጫፍ ደርሷል። በሶስት ምድቦች ተከፋፍሎ እየተደረገ ባለው የከፍተኛ ሊግ ውድድር ከምድብ ለ ወልቂጤ ከተማ ከሜዳ ውጪ ሀምበሪቾን 1-0 በማሸነፉና ተከታዩ ኢትዮጵያ መድን በዲላ ከተማ 2-1 በመሸነፉ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 6 ሆኗል። ከፍተኛ ሊጉ ሊጠናቀቅ ሁለት ጨዋታዎች ብቻ የሚቀሩ በመሆናቸው ወልቂጤ ወደ ኢትዮጵያ ፕሪሚየር ሊግ ከሚገቡት ሶስት ቡድኖች አንዱ ለመሆን ከቀሪ ሁለት ጨዋታዎች አንድ ነጥብ ብቻ ማግኘት ወይም በሁለቱም ጨዋታዎች ተሸንፎ የጎል ልዩነቱን ማስጠበቅ በቂው ነው። ቀሪዎቹ ምድቦች እየመሩ የሚገኙት ሰበታ ከነማና ሀዲያ ሆሳዕናም ወደ ፕሪሚየር ሊጉ ለመግባት ተቃርበዋል። የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ ድሬዳዋ ከነማ የቀድሞ ተጫዋቾች ባቀረቡት ክስ ዙሪያ ፌዴሬሽኑ ያስተላለፈውን ውሳኔ የድሬዳዋ ከነማ እንደማይቀበለው አስታወቀ። ፌዴሬሽኑ ፈርጣማ ክንድ ያላቸውን ክለቦች ፍላጎት ለመጠበቅ አቋሙን እየቀያየረ የድሬዳዋ ከነማን ግን በተደጋጋሚ ያላግባብ እየቀጣ ነው ብሏል። ፌዴሬሽኑ ውሳኔውን ካላስተካከለ ከፌዴሬሽኑ ተሰናብታችኋል የሚል ደብዳቤ ይሰጠን ብለዋል የክለቡ የቦርድ አመራር። አዲስ ቸኮል ዝርዝር አለው።
የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ የድሬዳዋ ከነማ ተጫዋቾች በነበሩት ዮናታን ከበደ፣ ወሰኑ ማዜ እና ኃይሌ እሸቴ ዙሪያ ያስተላለፈውን ውሳኔ እንደማይቀበለው የድሬዳዋ እግር ኳስ ፌዴሬሽን አስታወቀ። ሶስቱ ተጫዋቾች መጋቢት 10 ቀን ድሬዳዋ ከነማ ካለበቂ ምክንያት ከስራ አሰናብቶናል ሲሉ ለኢትዮጵያ እግር ኳስ ፌዴሬሽን አቤቱታ ያቀረቡ ሲሆን ክለቡም ከኃይሌ እሸቴ ጋር በስምምነት መጨረሱን፣ ሁለቱ ግን የብቃት ማነስ ስላሳዩ ተገቢ ማስጠንቀቂያ ሰጥቼ አሰናብቻለሁ ብሎ መመለሱን የፌዴሬሽኑ ደብዳቤ ያመለክታል። በጉዳይ ላይ ውሳኔ ያስተላለፈው የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ የድሬዳዋ ከነማን የስራ ስንብት ውሳኔ መሻሩን፣ የግልግል ኮሚቴ በማቋቋም ጉዳዩን በሰላማዊ መንገድ እንዲፈታ እንዲሁም የተጫዋቾቹ ቅሬታ በግልግል ጉባኤ መፍትሄ እስከሚያገኝ ድረስ የተቋረጠው ደሞዛቸው በአስር ቀን ውስጥ እንዲከፈል፣ የድሬዳዋ ከነማ ይህን ባያደርግ ከፌዴሬሽኑ ምንም አይነት አገልግሎት እንደማያገኝ አስጠንቅቋል። ፌዴሬሽኑ ባወጣው ሕግና ተጫዋቾቹ በፈረሙት ውል መሰረት ነው እርምጃ የወሰድ ነው ያሉት የድሬዳዋ ከነማ ምክትል የቦርድ ሊቀመንበር አቶ ሱልጣን አልይ የፌዴሬሽኑ የፌዴሬሽኑን ውሳኔ እንደማይቀበሉ ገልጸው ፌዴሬሽኑ በተደጋጋሚ የድሬዳዋ ከነማን ያላግባብ ይጫናል ሲሉ አማረዋል።
ስፖርታዊ ጫዋነት መልተላብሰን በሁሉም ክልሎችና ከተሞች ላይ በመናደርጋቸው ጫዋታዎች ከፍተኛ የሆነ በደል ነው እየደረሰብን ያለው በፌዴሬሽኑ። የተለያዩ ቅጣቶች ተጥለውብናል። በተለያየ አግባብ ቅጣቶቹ እንዲነሱልን ስንጠይቅ ነበር። አንድም ተፈጻሚ ሆኖ አልተገኘም። በአንጻሩ ዛሬ ተወስነው ነገ የሚሻሩ የፈርጣማ ክንድ ባለቤት የሆኑ ክለቦች ውሳኔዎች ሲቀለበሱ እያየን እየሰማን ነው።
ፌዴሬሽኑ ለጠየቃችሁ ጥያቄ አዎንታዊ ምላሽ ባይሰጥ እርምጃችሁ ምን ይሆናል ተብለው ለተጠየቁት አቶ ስልጣና ለይ ሲመልሱ፣
አንደኛ ፌዴሬሽኑ በዲስፕሊን ኮሚቴው በኩል ባሳወቀን ደብዳቤ ላይ ምንም አይነት አገልግሎት አታገኙም ነው። ቀድሞውን ስናገኝ ወይ ነበር ወይ ነው አንደኛው ነገር። ሁለተኛው የምናጣው ነገር አይኖርም። የምንፈልገው ነገር ፌዴሬሽኑ ከፕሪሚየር ሊጉ ተሰናብታቸዋል የሚል ደብዳቤ እንዲሰጠን ነው የምንፈልገው። ከዚህ ውጪ የድሬዳዋ ሕዝብ የድሬዳዋ ስፖርት ቤተሰብ በሂደቱ ላይ እንዲሳተፍም የራሳችንን ስራ እንሰራለን። ከዛ ቦርዱም ሕዝቡም በአንድ ላይ ሆነን የመጨረሻ ውሳኔ ወስነን የምናሳውቅ ነው የሚሆነው።
በጉዳዩ ላይ የኢትዮጵያ እግር ኳስ ፌዴሬሽን በይፋ የሰጠው ምላሽ የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የፖርቹጋል የወንዶች እግር ኳስ ብሔራዊ ቡድን የአውሮፓ ሀገራት ሊግ ሻምፒዮን ሆኗል። አሰልቺ ሆኗል የተባሉትን የሀገራት የወዳጅነት ጨዋታዎች ለማስቀረት በአውሮፓ እግር ኳስ ማህበር የተጀመረውና በደርሶ መልስ የሊግ ስርዓት ለመጀመሪያ ጊዜ በተካሄደው ውድድር ፖርቹጋል ከኔዘርላንድ ጋር ለፍጻሜ ተገናኝተዋል። ጎንካሎ ጉዌዴሽ በ60ኛው ደቂቃ ያስቆጠራት ብቸኛ ጎል ደግሞ ፖርቹጋልን ለአሸናፊነት አብቅታለች። የፖርቹጋል የወንዶች እግር ኳስ ብሔራዊ ቡድን ከሶስት ዓመታት በፊት የአውሮፓ ዋንጫን ከፍ ያደረገ ሲሆን የአውሮፓ ሀገራት ሊግ ሁለተኛ ትልቁ ድሉ ነው። የብሔራዊ ቡድኑ አምበል ክርስቲያኖ ሮናልዶ ደግሞ በክለብና ብሔራዊ ቡድን ያገኛቸውን ዋንጫዎች 29 አድርሷል። የቡድን አጋሩ በርናንዶ ሲልቫ የውድድሩ ኮከብ ተብሎ ተመርጧል። በመለያ ዓመቶች ስዊዘርላንድን ያሸነፈው የእንግሊዝ ብሔራዊ ቡድን ደግሞ ሶስተኛ ሆኖ ጨርሷል። ራፋኤል ናዳል የሮላንድ ጋሮስ ንጉስ መሆኑን አስመስክሯል። በፓሪሱ የሮላንድ ጋሮስ የሜዳ ቴኒስ ፉክክር የፍጻሜ ፍልሚያ ናዳል ዶሚኒክ ቲየምን 3-1 አሸንፏል። ከፍተኛ ፉክክር በታየባቸው የመጀመሪያዎቹ ዙሮች ናዳል አንደኛውን ዙር 6-3 ሲያሸንፍ በሁለተኛው ዙር ግን 7-5 ተረቷል። ሆኖም በሶስተኛውና አራተኛው ዙር 6-1 6-1 በሆነ ተመሳሳይ ውጤት አሸንፏል። ናዳል በባለቀይ አሸዋ ሜዳው ፉክክር ለመጀመሪያ ጊዜ በ1997 ዓ.ም ከተሳተፈ ወዲህ 12 ጊዜ ለፍጻሜ ደርሶ ሁሉንም ድል አድርጓል። አሁን በአጠቃላይ ያገኛቸውን በተለምዶ ግራንድ ስላም የሚባሉትን ዋና ዋና ድሎች ቁጥርም 18 አድርሷል። ከዋነኛ ተፎካካሪው ሮጀር ፌዴረር ላይ ለመድረስ የሚቀረውም ሁለት ዋና ዋና ድሎችን ማስመዝገብ ነው።
ለኢትዮጵያና ዓለም አቀፍ የስፖርት ዘገባዎች የአዲስ አበባውን ግርማቸው ከበደንና የድሬዳዋውን አዲስ ቸኮል አመሰግናለሁ። ወደ አስመራ እንዙር ደግሞ። እዚያ ብርሃነ በረሃ አለ። ትናንት የ2019 አስመራ ማራቶን በከተማይቱ ጎዳናዎች ላይ ተካሂዷል።
ውድድሩ አህጉራዊ መስፈርቶችን በማሟላት ለመጀመሪያ ጊዜ የተደረገ ሲሆን በወንዶች ውድድር ከኢትዮጵያ 3፣ ከኬንያ 2፣ ከኡጋንዳ 3፣ ከታንዛኒያ 3፣ ከደቡብ ሱዳን 1 እንዲሁም ወደ 50 የሚጠጉ ኤርትራውያን አትሌቶች በተሳተፉበት ውድድር ኤርትራዊ መሐሪ ጸጋይ በሁለት ሰዓት ከ15 ደቂቃ ውድድሩን በማጠናቀቅ የ6,000 ዶላር ተሸላሚ መሆን ችለዋል። ኢትዮጵያዊ ታደሰ አሰፋና ኤርትራዊ ፔትሮ ማሞ ሁለተኛና ሶስተኛ በመሆን የ4ና የ2,000 ዶላር ሽልማት አግኝተዋል። ኤርትራዊው መሐሪ ጸጋይ ኤርትራ ውስጥ ተይዞ የነበረውን የማራቶን ሰዓት በ3 ደቂቃ አሻሽሎ ነው ውድድሩን የጨረሰው። በሌላ በኩል ወደ 30 የሚጠጉ ኤርትራውያን አትሌቶች ብቻ የተሳተፉበት የግማሽ ማራቶን ውድድሩን ደግሞ ናዝሬት ወልዱ በ2 ሰዓት ከ18 ደቂቃ ውድድሯን በማሸነፍ የ40,000 ናቅፋ ተሸላሚ ስትሆን ከሆብ ተስፋ ጋብርና ስምረት መርሃዊ ተከታትለው በመግባት ሁለተኛና ሶስተኛ በመሆን የ30ና የ20,000 ናቅፋ የገንዘብ ሽልማት ተበርክቶላቸዋል። ከውድድሩ በኋላ ኤርትራዊ መሐሪ ጸጋይ ከኢትዮጵያ፣ ኬንያና ኡጋንዳ ትልቅ ፉክክር እንደሚገጥመው አምኖና ተዘጋጅቶበት በመግባቱ ውድድሩን ሊያሸንፍ እንደቻለ ተናግሯል። ናዝሬት ወልዱ በበኩሏ ምንም እንኳን ኮሆብ ተስፋ ጋብር በ15ኛው ኪሎ ሜትር አምልጣ ብትሄድም ፍጥነቴን ጠብቄ በመከተል ያለኝን የ800 ሜትር የፍጥነት ልምድና አቅም ተጠቅሜ በመጨረሻ ቀድሚያት መግባት ችያለሁ ብላለች። በወንዶች የሁለተኛ ደረጃን የያዘው ኢትዮጵያዊው ታደሰ አሰፋ በበኩሉ በውጤቱ እንደተደሰተና የህዝቡ ቲፎ ሮዞ ይሄን ውጤት እንዲያመጣ እንደረዳው ተናግሯል።
ውጤቱ በጣም ደስ ይላል። ከሚገባ በላይ ከተበኩ በላይ ነው ውጤቱ ደስ የሚለኝ። እንግዲህ እጅግ በጣም ደስ ብሎኝ ያፍሮጠኝ የህዝቡ ቲፎዞ በጣም የሚያስደስት በእውነት እንደው ፈጣሪ ለኔና ጤና ይስጣቸው። በጣም ደስ የሚል ነገር ነው። በቃ ማለት አልጠበኩም። በቃ እኔ ምንም እኔ ብቻ ምንድነው በደስታ ነው የመጣሁት። ቢያንስ በቃ ከደረጃ ውስጥ አልወጣም የሚለው መንፈስ ይዤ ነው የመጣሁት።
በዚህ በኤርትራና በኢትዮጵያ መካከል የሰላም ስምምነትና ግንኙነት ከተጀመረ በኋላ ለመጀመሪያ ጊዜ በተካሄደው ውድድር ኤርትራውያንና ኢትዮጵያውያን ተከታትለው በመግባታቸው እንዳስደሰታቸው የተናገሩት የኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ አቶ ቢልልኝ ማቆያ ስፖርት የሰላም መሰረት በመሆኑ እንዲህ አይነት ውድድር በአፍሪካ ቀንድ የሚገኙ አገራትን በስፖርት በማስተሳሰር ግንኙነታቸውን በማጠናከር በኩል ጉልህ ሚና እንዳለው ተናግረዋል።
አሁን እንግዲህ ስፖርት አንዱ ትልቁ የሰላም መሰረት ነው። እንግዲህ ህዝብና ህዝብን የሚያገናኝ ነው። ከምንም በላይ ደግሞ አካላዊ ብቃትና አእምሮ ንቃትን ከማምጣት ባሻገር ህዝብን ያቀራርባል፣ ያገናኛል። ስለዚህ እንዲህ አይነቱን ውድድር አጠናክሮ በሁለቱ ሀገሮች መካከል መቀጠል ኢስት አፍሪካ ያለውን ሰላም ማረጋገጥ ያስችላል ብዬ አስባለሁ። እንግዲህ በኢስት አፍሪካ ትልቁ የፖለቲካ መስመር ነው፣ የዲፕሎማሲ መስመር ነው። ይህንን መስመር ህዝብ ለህዝብ በማገናኘት የጋራ ተጠቃሚነትን የጋራ ልማት ማምጣት የሚያስችል እንቅስቃሴዎች ለማስገባት አንዱ የልማት አካል ስፖርት ነው። ስለዚህ እናጠናክረን ከሰራን ኬንያ፣ ኢትዮጵያ፣ ኡጋንዳ፣ ሁሉም በምስራቅ አፍሪካ ያሉ 10 ሀገሮች ውድድር እያካሄዱ ህዝቦቻቸውን ቢያዝናኑ ቢያስደስቱ የተሻለ የሰላም መረጋጋት ይፈጠራል ብዬ አስባለሁ።
በእለቱ የጋራ ሩጫ የተካሄደ ሲሆን በሩጫውም የመንግስት ከፍተኛ ባለስልጣኖች፣ ዲፕሎማቶችና ወደ 20,000 የሚጠጉ የአስመራና አካባቢያ ነዋሪዎች ተሳትፈውበታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።
ዘጋቢዎቻችንን እናመሰግናለን። ወደ አፍሪካ ነክ ርዕሶች ነው የምናልፈው። አብራችሁን ቆዩ።
የሱዳን የሰሞኑ አባዜ ትንታኔ ነው ዝግጅቱ የያዘው። አዘጋጅና አቅራቢዋ አዳነች ፍስሐዬ የአፍሪካ ጉዳዮች ባለሙያውንና በመቀሌ ዩኒቨርሲቲ የቅርስ ጥበቃ ጥናቶች ዶክትሬት ፕሮግራም አስተባባሪና በቅርስ ጥበቃ ዲፓርትመንት የዓለም አቀፍ ጉዳዮች አስተባባሪውን ዶክተር አየለ በከሬን ጋብዛለች። ወደ ዝግጅቱ እንለፍ።
በተለይ ፈረንጆቹ አቆጣጠር ሰኔ 4 ማክሰኞ ዕለት የተደረገው ጭፍጨፋ በጣም በጣም ህዝብን ያስቆጣ ያናደደ እና ደግሞ የማይጠበቅ ነበረ። ምክንያቱም በአሁኑ ጊዜ በተለይ በ21ኛው መቶ ክፍለ ዘመን ምንም ያልታጠቁ በሰላማዊ መንገድ ሰላማዊ ሰልፍ የሚያደርጉ ጥይት በመተኮስ ሰውን መረፍረፍ በአሁኑ ጊዜ ማንም የሚጠብቀው አይደለም። እንደዛ አይነት ነገር ደግሞ ምንም አይነት የፖለቲካ መፍትሄ ሊያመጣ የሚችል አይደለም እና ያ ድርጊት ዓለምን በማስቆጣቱ አፍሪካም ቢሆን ሌላም ቦታ ቢሆን ትልቅ ቁጣ ነው የቀሰቀሰው እና ወታደሮቹ በዚህ ሁኔታ ስልጣኑን በእጃችን እናደርጋለን ካሉ በጣም ተሳስተዋል። ያ ስልጣን እጃቸው ውስጥ ሊቆይ የሚችል አይደለም።
ምንድን ነው ግን ለዛ ያደረሰው? መወያየትም ጀምረው ነበረ። ለዛ ያደረሰው ምንድን ነው?
መጀመሪያ መረዳት ያለብን ምንድን ነው? አሁን ሱዳን እየተካሄደ ያለው አብዮት ነው። አብዮት ማለት ምንድን ነው? መላው ህዝቡን ያጠቃለለ የጨመረ ታላቅ የፖለቲካ እንቅስቃሴ፣ የፖለቲካ ለውጥ እንዲመጣ እንቅስቃሴ እየተካሄደ ነው ያለው እና በዛ በፖለቲካ እንቅስቃሴ ምክንያት ነው እነዛ ወታደር ዋና ጣቢያ ፊት ለፊት ባለው አደባባይ ቁጭ ብለው የሚፈልጉት ነገር እስከሚመጣ ድረስ መንገድ በመዝጋት ቁጭ በማለት መንገዱ ላይ እና ያ የሚፈልጉት ነገር እስከሚመጣ ድረስ በሰላማዊ በሆነ መንገድ ምንም አይነት አመፅ ሳያመጡ በሰላማዊ መንገድ እየተንቀሳቀሱ ነበረ። እንግዲህ ወታደሩ መፈንቅለ መንግስት አድርጎ ፕሬዚዳንት ኦማር አልበሽርን ከገለበጠ በኋላ ለብቻቸው ስልጣኑን መያዝ ስለፈለጉ ሰላማዊ ሰልፍ አድራጊዎቹ ደግሞ በምንም አይነት ፋታ ሊሰጧቸው ስላልቻሉ ያው በጠመንጃ እንፈተዋለን በሚል ነው እንግዲህ ማክሰኞ ጠዋት ቢያንስ እንግዲህ በሰላማዊ ሰልፍ የሚያደርጉት የሚሉት 111 ደርሷል አሁን የሞቱት። እነሱ ደግሞ 61 ብቻ ነው። ከ61ዱም 58ቱ በጥይት የተረሸኑ ናቸው ብለው ተናግረዋል። እና ዋናው እንግዲህ ምንድን ነው አስፈራርቶ ከቦታው ሰዎችን አባሮ ስልጣን ይዘው ለመግዛት ነበረ አላማው፣ ግን አልተሳካላቸውም።
ያገዳደሉ ሁኔታም የሚገርም ነው። ከህዝብ ጋር የሚኖር ወታደር፣ ፖሊስ፣ የጸጥታ ኃይል የሚያደርገው አይመስልም። የአባይ ወይም የናይል ድልድል ከዛ እየወረወሩ የጋርዲያን ጋዜጣ ላይ ያወጣውን ሳነብ የቆሰሉትን ወደ ወንዙ እየወረወሩ ሰፊ የሴቶች ተሳትፎ የነበረ ሲሆን ሴቶችን ደግሞ እስር ቤት ወስደው እየደፈሩ ነው የሚባለው እና እርምጃ የሚወስደው ማን ነው?
እንደምናውቀው የሽግግር ወታደራዊ ምክር ቤት የተቋቋመው ኦማር በሽር ከተገለበጠ በኋላ አንደኛ በዘመናዊ ስልት የሰለጠነ የጦር ሰራዊቱ አለ። ሁለተኛ ደግሞ ኦማር በሽር ያቋቋመው የነበረው ራፒድ ሰፖርት ፎርስስ ወይም ደግሞ ፈጥኖ ደራሽ እንደምንለው ሚሊሺያ ነው እሱ ያቋቋመው ነበር። ሁለቱ አንድ ላይ ሆነው ነው እንግዲህ ይሄን ምክር ቤት ያቋቋሙት እና የሁለተኛው ይሄ ፈጥኖ ደራሽ የሚባለው ከዚህ በፊት ብዙ ግድ የሰራ በአሁኑ ጊዜ ለምሳሌ የመን የሚዋጉት እነሱ ናቸው እና የእነሱ መሪ ትልቅ ምኞት አለው መሪ ለመሆኑ የበሽርን ቦታ ለመውሰድ ትልቅ ፍላጎት ያለው ጀነራል ሄምቲ የሚባል አለ። የእሱ የሚመራው ሚሊሻ ነው እንግዲህ ከዚህ በፊትም ዳርፉር ጃንጃዊድ ይባሉ ነበር ስማቸውም ቀይረው ነው አሁን ፈጥኖ ደራሽ የተባሉት እንጂ ጃንጃዊድ እንግዲህ የታወቀ ነው ዳርፉር ላይ በጣም ትልቅ ግፍ የፈጸመ አሁንም እንግዲህ በተለይ በሰማያዊ አባይ አካባቢ በኮርዶፋ በሌሎችም ቦታ ብዙ ግፍ ፈጽመዋል እና ያንን ግፍ ነው እንግዲህ አሁን ካርቱምም ላይ ተጠቅመን ህዝቡን አስፈራርተን አባረን ስልጣን እንይዛለን በማለት ነው። እና እንግዲህ የሚያሳየን ምንድነው ሌላው ነጥብ አንደኛ በጦሩና በአርሚው ወይም ደግሞ የሰለጠነው ወታደርና እነዚህ ፈጥኖ ደራሾቹ መካከል መግባባት የለም። እንደውም ይሄ ፈጥኖ ደራሹን የሚመራው ሰውዬ ትልቅ ምኞት አለው መሪ ለመሆን እና የእነሱ ናቸው አሁን እንደውም የሰላማዊ ሰልፍ ያደረጉት። በአሁኑ ጊዜ ሶስት ዋና ዋና ጥያቄዎች አንስተዋል። ከእነሱ ውስጥ አንዱ ይሄ ፈጥኖ ደራሹ መፍረስ አለበት፣ አርሚው ብቻ ነው መኖር ያለበት እሱ መፍረስ አለበት ብለው ዲማንድ አድርገዋል። ሌላው ድርድር ውስጥ አንገባም፣ ህዝባዊ መንግስት መቋቋም አለበት፣ የሽግግሩም ህዝባዊ መሆን አለበት በሚል መግለጫ አውጥተዋል። በተለይም ሳውዲ አረቢያ፣ ግብፅም፣ ዩናይትድ አረብ ኤምሬትስም ሁሉም ወደ ንግግር እንደገና ተመልሰው እንዲገቡ በማዘዛቸው ሀሳባቸውን ቀይረው አሁን ለመነጋገር ይፈልጋሉ። ግን ሰላማዊ ሰልፍ ደግሞ ያደረጉት አሁን በተራቸው ከእነሱ ጋር በምንም አይነት ንግግር ውስጥ ልንገባ አንችልም፣ የአፍሪካ ህብረትም የህዝባዊ መንግስት መቋቋም አለበት በሚል አንነጋገርም ብለዋል። ስለዚህ አሁን የሚፈራው መንግስት በጦሩ መካከል በተለይ በወጣት መኮንኖች መካከል የእርስ በርስ ጦርነት እንዳይነሳ ነው።
ልዩነት ስላለ
አዎ ልዩነት ስላለ። ሁለተኛ እነዚህ ፈጥኖ ደራሽ የሚባሉት ብዙ ትምህርት የሌላቸው ኢቭን ጀነራል ሄምቲ የሚባለው ዶሮ የግመል ነጋዴ ነበረ። ከዛ ተነስቶ ነው እንግዲህ አሁን ጀነራል ለመሆን የቻለው በሽር መልምሎት እዛ ደረጃ የደረሰው እና ጠበቃዎች፣ መምህራን ሲሆኑ ሌላው ደግሞ ምንድን ነው እነሱ ራሳቸው ትልቅ ድርጅት ፈጥረው የነጻነትና የሰላም ህብረት የሚል ፈጥረው በዛ ድርጅት ውስጥ የራሳቸው ተናጋሪ ኖሯቸው በጣም በተቀላጠፈ ሁኔታ ነው አመፁን ትግሉን እያካሄዱ ያሉት። ሌላው ደግሞ ምንድን ነው ትግሉ ሰላማዊ የሆነ ግድያው ከተፈጸመ በኋላ ፈርተው ይሸሻሉ ብሎ ነበረ። እርግጥ ዋና መስሪያ ቤት ፊት ለፊት ካለው ተነስተዋል፣ ግን ወደ ሌላ ቦታ ነው ከተማ ውስጥ የሄዱት። እንዲህ ማለታቸውን አላቆሙም፣ አልፈሩም ማለት ነው። ዲሞክራቲክ ሶሳይቲ ወይም ዲሞክራቲክ ህብረተሰብ ሱዳን ውስጥ እንዲፈጠር ተነስተዋል፣ ቆርጠው ተነስተዋል ማለት ነው።
በሱዳኑ አብዮታዊ እንቅስቃሴ ከፍተኛ የሴቶች ተሳትፎ እንደነበረ ነው የሚገለጸው እና ምክንያቱ ምን ሊሆን ይችላል?
አድማጮች፣ ከእንግዳው ጋር የተደረገው ውይይት በሚቀጥለው ሳምንት ተመልሰን እንመጣበታለን። ትመለሳለች አዳነች። አንድ ዝግጅት ይቀረናል። መኢአድና ቤተሰቦች በ1997 ምርጫ የተገደሉትን ዘከሩ።
የ
የ1997ቱን ምርጫ ተከትሎ ሰኔ አንድ የተገደሉ ዜጎችን ዕለት መላ ኢትዮጵያ አንድነት ድርጅት ከወዳጅ ዘመዶቻቸው ጋር ዛሬ አክብሮ ውሏል። ልጆቻቸው የተገደሉባቸው እናቶች ገዳዮች ለፍርድ እንዲቀርቡ ጠይቀው እንዲህ አይነት አድራጎት እንዳይደገም ተማጽነዋል። ሰማዕታት ላላቸው መታሰቢያ እንዲቆም ለማስደረግ እንደሚሰራም መኢአድ አስታውቋል። መለስካቸው አማሃ ዝርዝሩን ይዟል።
መላ ኢትዮጵያ አንድነት ድርጅት ባለፈው ቅዳሜ በዋና ጽሕፈት ቤቱ ግቢ የሰኔ 1 ቀን 1997 የነጻነት ሰማዕታት መታሰቢያን ከተገደሉት ዜጎች ቤተሰቦች ከመኢአድ ደጋፊዎችና ጥሪ ከተደረገላቸው እንግዶች ጋር በመሆን አክብሮ ውሏል። ከ14 ዓመት በፊት በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ በኋላ የሕዝብ ድምፅ ተሰርቋል በሚል ተቃውሞ ሰልፍ በወጡ ሰላማዊ ሰዎች ላይ የመንግሥት የጸጥታ ኃይሎች በወሰዱት እርምጃ በአዲስ አበባ ከተማ አያሌ ዜጎች እንደተገደሉ በመታሰቢያው ዕለት የተገኙት ወላጆች ቁጥር ይመሰክራል። ሰኔ 1 ቀን 1997 ዓ.ም በመንግሥት ታጣቂዎች የተገደሉት አብዛኞቹ ወጣቶች ፎቶግራፍ በትልቅ ሰሌዳ ላይ ይታያል። መሥዋዕትነታችሁ ለሕግ የበላይነት፣ ለእኩልነት፣ ለነጻነትና ለዴሞክራሲያዊ ሥርዓት ግንባታ የተከፈለ ዋጋ ነውና ክቡር ነው ይላል ከፎቶግራፎቹ በላይ የሚታየው መፈክር። አንድ በሥነ ሥርዓቱ ላይ የተነበበ ጽሑፍ እንደሚለው በዚህ ዕለት ከ10 ዓመት ታዳጊ ሕፃን አንስቶ እስከ 60 ዓመት አዛውንት በጥይት ተደብድበው ተገድለዋል። ልጆቻቸውን ካጡ እናቶች አንደበትም የሚከተሉትን ሰምተናል።
እኛ የልጆቻችንን ደም አውጡልን ነው የምለው። አውጡልን፣ አውጡልን። ሁለት ወንዳል ልጆቼ፣ ሙሽሮቼ የሚያጣሁት እኩያ ልጆቼ ወንድሜም ብሎ ሲያነሳ ጨካኝ ያድግ እንኳን አይደለምና እንኳን ባንክ የረባ ቤት እንኳን የለም ነበር። በዛ ሰዓት ባንክ ሲዘርፉ ነው ብለናል። እኛ ግን ሁልጊዜ እንኳን ሰኔ አንድ አሁንም ለሚያልቁት ወጣቶች እያለቀስን ነው ያለነው። እኛ ይበቃናል። ወጣት አይለቅ፣ ወጣት አይለቅ። እኛ እንማጸናለን። ማንም ሰው አይለቅብን። ወጣት ወጣት አለቀ። ይህንን አንድ በሉልን። ለሚፈልገውና ለሚገባው መንግስት አቤት በሉልን። ከዚህ በላይ መናገር አልችልም። በጣም ብሶት አለብኝ። ልዘረዝርም አልችልም። በአጭሩ ብቻ ማስረዳች
እኛ ሁሉ ብዙ በደል ነው። ከሞቱ ደማቸው ከፈሰሰ ልጆቻችን ዘለፋ ነው፣ ትርፍ ነው። ባንክ ሰረቁ፣ ባንክ ዘረፉ። እንደገና ቃላችሁ ስጡ፣ ተሁሉም መረሳው ነገር ቃላችሁ ስጡ ብለን 6 ኪሎ 5 ኪሎ አርበኞቹ ጋር ተወስደን በዛን ሰዓት በግድ 55 ብር መሳፈረ ብሎ ሰጥቶን ሲያበቁ እነሱ ለሟች ቤተሰቦች ካሳ ከፍለናል፣ 25,000 ብር ካሳ ከፍለናል ተብሎ በሜዲያ ሁሉ ተሰራጭተዋል። እኛ ይሄ ሁሉ ነገር እና ለፍርድ ቅረብልን፣ ልጆቻችን ደም ፈሰው እንዳይቀር። ይህም ጭላንጭና መጨረሻውንም እሱ ፈጣሪ ይጨመርበት። እናንተንም ወደ ሀገር የሚያገባችሁትን ኢትዮጵያ ሁሉ አላህ ይጠብቃችሁ። አሁንም አደራ የሚላችሁ መንግስት በሚለወጥ ሰዓት አደራ፣ ዲሞክራሲ እንዲሰፍ፣ ወጣት ደም እንዳይፈስ። ወጣት ሁሉም በፍላጎቱ ስልጣን መያዝ አለበት። ሰው ሳይገል ሳይጋደል ደም ሳይፋሰስ። እኔ መምህራን ኮሌጅ ትምህርት ቤት የሞተብኝ ልጅ የእሱ እናት ነኝ። አመሰግናለሁ።
የኔ ልጅ 17 ዓመቱ ነው። በሩ ላይ ገለው ባንክ ሲዘርፍና እስረኛ ሲያስለቅቅ እሱ ባለ አሸናፊ የሚባል የ17 ዓመቱን ልጅ 27 ዓመት ብለው ይህን መግለጫ ሰጥተዋል። የምናገረው ሌላ የምናገረው የለኝም።
በወቅቱ ልጆቻቸውን ካጡት ወላጆች መካከል አንዱ አቶ አያሌ ወዳጆ ደግሞ የሚከተለውን መልእክትና ጥሪ አቅርበዋል።
አሁን የምታያቸው ሁሉ መርካቶ አካባቢ የመጡ እናቶች ናቸው። መርካቶ፣ ኮልፌ፣ ኳስ ሜዳ፣ አዲስ ሚካኤል፣ ጨበረንዳ፣ ጎጃም በረንዳ፣ አብነት፣ ልደታ 42 ልጆች ናቸው የሞቱት መርካቶ አካባቢ። አሁን ከ42ቱ 32ቱ ማህበር አለን እንገናኛለን። ምንም በወቅቱ ደጋፊ ያደረገልን የለም። አሁን ማህበራችንም እየተዳከመ ሄደዋል። በዚህ አጋጣሚ ለኢትዮጵያ ሕዝብም ለሞላ ኢትዮጵያ ውጭ ብላሉ አውሮፓም አሜሪካን ለሚገኙ ሁሉ በሀዘናችን ተካፋይ እንደነበረ አሁንም ከጎናችን እንዲቆሙ እንጠይቃለን። በማች ቤተሰቦች ስም
የመላው ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ በበኩላቸው ድርጅታቸው ለእነዚህ መስዋዕት ለሆኑ ዜጎች ሊደረግ የሚገባውን ሁሉ ከፍጻሜ ለማድረስ ስራ እንደሚጀምር ተናግረዋል።
በደልን አንሸከምም ብለው ለሞቱ ሰማይታት ማልቀስ አያስፈልግም በምንም አይነት። ድርጅታችን ማያር ደግሞ ይሄንን ለማረጋጋት በየትኛውም አግባብ በዛን ወቅት አጣሪ የነበሩ ኮሚቴዎች ወደ ሀገር ውስጥ ገብተዋል። ያ ሰነድ ወደ ህግ ቀርቦ ገዳዮች የሚጠየቁበት የትኛውንም መራራ የሚያስከፍል ትግል ቢሆን ድርጅታችን ማያር ከጎናችሁ ሳይሆን ከፊታችሁ ቀድሞ ትግል ያደርጋል። ይሄን ማረጋጋት እንፈልጋለን።
ለነዚህ ኢትዮጵያውያን መታሰቢያ እንደሚቆምላቸውም አቶ ሙልጌታ ቃል ገብተዋል።
ቀደም አንድ ወንድሜ ሲናገሩ እንዳሉት ደርግ የጨፈጨፋቸው ኢትዮጵያውያን ሐውልት ሲሰራላቸው ገዢዎቻችን የጨፈጨፏቸው ሐውልት የማይሰራበት ምክንያት የለም። በአደባባይ ሐውልት እንዲሰራላቸው ድርጅታችን መያድ አሁንም የትኛውንም ያክል ዋጋ ቢያስከፍል ይሄንን ተግባራዊ ለማድረግ በጽኑ ይታገላል። ማረጋጋት ፈልጋለሁ።
መያድ ጥሪ ካደረገላቸው እንግዶች መካከል አቶ ወንድሙ ይብሳ ይገኙበታል። አቶ ወንድሙ ይብሳ ከአንድ ዓመት በፊት ከተለያዩ የሀገሪቱ ክፍሎች በሽብር ወንጀል ተከሰው ፍርድ ቤት ለሚቀርቡ አያሌ ኢትዮጵያውያን በነጻ ጥብቅና ቆመዋል። የዕለቱን መታሰቢያ መሠረት በማድረግ መልእክት ለታዳሚው አቅርበዋል።
የጋራ አገር በጋራ አገር በጋራ ጉልበት ለመገንባት የተከፈለ የኢትዮጵያውያኖች ሁሉ ደም ነው። ይህ ደም ከንቱ አልቀረም፣ ከንቱም አይቀርም። እናት አባት ወንድም እህት የስጋ ዘመዳችሁ የሞተባችሁ በመሆኑ እናንተ ብቻ ሳትሆኑ መላ ኢትዮጵያውያን የሰው ዘር ሁሉ ጥልቅ ሐዘን ይሰማዋል። ግፈኞች የመጨረሻ ውርደታቸው ጥቁር ሻማ መልበስ ነው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይባላል። ልጆቿ ተባብሮ አሁን በጀመሩት የሰላም መንገድ ኢትዮጵያን ከፍ በማድረግ ግፈኞች እንደነሱ ግፍ ሳይሆን በህግ አግባብ ደረጃ በደረጃ የሚጠየቁበት ጊዜ እየመጣ ነው። አሁን የመጣውን የውስጥ መሻሻል ተባብረን ተረባርበን አፈንጋጮችን ሳንከተል ጠርዝ ጠርዝ ያሉትን ሳናዳምጥ አንድ ኢትዮጵያን በተባበረ ክንድ እስካሁን የነበረውን የሸት ፌዴራሊዝም ሳይሆን የሁለት ፌዴራሊዝም ከሁሉም በላይ የሰው ዘር ክብር የሚከበርበት ኢትዮጵያ ክርስቲያንም እስላሞችም ተቀባይ ሀገር ነው። የዋቅፈቶቹም ሀገር ነው። ይህ ልምላሜ እንዲቀጥል ሀዘናችሁ ወደ ሀዘን ሳይሆን ወደ ተስፋ እንዲለወጥ ቀጣይ ጊዜ በህብረት በአንድነት እንድንዘርግ በግለሰብ ደረጃ ጥሬን ያቀርባለሁ።
አቶ አለልኝ ምህረቱ መያድ ከጋበዛቸው እንግዶች አንዱ ነበሩ። አቶ አለልኝም በሽብር ወንጀል ተከሰው ፍርድ ቤት ለቀረቡ ብዙ ኢትዮጵያውያን ጥብቅና ሲቆሙ የነበሩ የህግ ባለሙያ ናቸው። አቶ አለልኝ በሀዘን ለተጎዱ ቤተሰቦችና ለታዳሚዎች እንዲህ ብለው ነበረ።
ልጆቻችሁ ታላቅ ሰማዕትነት ነው ያገኙት። ልጆቻችሁ ለሀገራቸው ክብር ነው የሞቱት። ልጆቻችሁ ወላጆቻችን የሰጡት ድምፅ አይሰረቅ፣ ወላጆቻችን የሰጡት ወንድሞቻችን እህቶቻችን የሰጡት ድምፅ አይሰረቅ ብለው ነው የሞቱት። በክብር ነው የሞቱት። በወቅቱ እንደተባለው ባንክ የዘረፈ አይደለም የሞቱት። ከየትኛው ባንክ በር ላይ ነው ሰው የሞተው? በየቤቱ ባንክ ነበረ እንዴ? በየደጃፉ ነው የተገደለው ሰው? ደጃፉ ላይ ሆኖ አጠገቡ እንኳን በኪሎ ሜትር በአንድና በሁለት ኪሎ ሜትር የሚቆጠር ባንክ አጠገቡ የሌለ ሰው ባንክ ሲዘርፍ ሞተ ብሎ መናገር እጅግ በጣም አሳፋሪ ነበር፣ ከነገሮች ሁሉ በላይ ማለት ነው። ለቤተሰቦቹ ደግሞ የበለጠ የሚጎዳ ከመሞታቸው የበለጠ የሚጎዳ ነበር። ለማንኛውም ያ ጊዜ አልፏል። ቢያንስ ዛሬ እንዲህ ብለን ለመተንፈስ በቅተናልና እስኪ ይህን የተነፈስንበትን ለውጥ ወደ ዋናው ትክክለኛ የኢትዮጵያ ሕዝብ ወደሚፈልገው ለማድረስ ሁላችንም የየበኩላችን እናድርግ።
መያድ ወይም መላው ኢትዮጵያ አንድነት ድርጅት ከ1998 ዓ.ም ጀምሮ ሰኔ 1 ቀን 1997 ዓ.ም በጸጥታ ኃይሎች የተገደሉትን ዜጎች በየዓመቱ ሲያስብ እንደቆየ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። አጠር ያለ ዜና አለን። በኒውዮርክ እምብርት ክፍለ ከተማ ማንሃታን ሰማይ ጠቀስ ፎቅ ላይ ከአንድ ሰዓት በፊት ሄሊኮፕተር ወድቆ አንድ ሰው መሞቱ እየተነገረ ነው። ሄሊኮፕተሩ ከወደቀበት ሕንፃና አካባቢው በመቶች የሚቆጠሩ ሰዎች እንዲነሱ መደረጉን የኒውዮርክ ከተማ እሳት አደጋ መምሪያ አስታውቋል። ሄሊኮፕተሩ የወደቀበት ምክንያትና ያደረሰው ጉዳት ስፋት መሞቱ ከተነገረው የሄሊኮፕተሩ አብራሪ በስተቀር ገና በውል አልተገለጸም። ዝግጅታችን በዚሁ አበቃ። አብራችሁን ስለቆያችሁ እናመሰግናለን።
ያስተናግድናችሁ ቆንጂት ታዬና
እኔም ሰሎሞን አባተ ነን።
ቀጥሎ የትግርኛ ስርጭት ይቀርባል። ደህና ደሩ።
ደህና ደሩ።